America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 22 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰለሞን አባተና
ጤና ይስጥልን እኔም ቆንጂት ታየ ነኝ።
A number of factors, some of them are external and some are internal. The external factors
የተለያዩ ምክንያቶች አሉ። አንዳንዶቹ ውስጣዊ፣ አንዳንዶቹ ውጫዊ ናቸው። የተዳከመ ዓለም አቀፍ ኢኮኖሚ ሁኔታ፣ ዓለም አቀፍ የወሊድ መጠን መጨመርና የተዳከመ የሸቀጦች ዋጋ ናቸው። ውስጣዊ ምክንያቶች ደግሞ ተለዋዋጭ የአየር ሁኔታ፣ የጸጥታ ጉዳይና በአንዳንድ የአፍሪካ ሀገሮች የታየው የፖለቲካ አለመረጋጋት ናቸው።
በአዲስ አበባ የተባበሩት መንግስታት የምጣኔ ሀብት ኮሚሽን ኢሲኤ የትንበያ ክፍል ኃላፊው አቶ ኻሊድ ሁሴን ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። ለርዕሰ ዜናው ቆንጅት።
ናይጄሪያ ውስጥ በፊታችን መስከረም ከ1.4 ሚሊዮን በላይ ህዝብ ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። የመን ደግሞ በምግብ ዋስትና እጦት ግዝፈት ከዓለም አንደኝነቷን ይዛለች ብሏል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት ለርዕሰ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ናይጄሪያ ውስጥ የፊታችን መስከረም ከ1.4 ሚሊዮን በላይ ሰው ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። ቸነፈሩ በሀገሪቱ ሰሜን ምስራቃዊ አካባቢዎች እንደሚበረታ የመንግስታቱ ድርጅት ያሳወቀው የእርዳታ ገንዘብ ባለማግኘቱ መሆኑንም አመልክቷል። እስካሁን እርዳታ እንዲደርስለት ለሚፈልገው ወደ 7 ሚሊዮን የሚሆን ሰው ምግብ ለማቅረብ ከተጠየቀው ከ1 ቢሊዮን ዶላር በላይ ውስጥ የተገኘው 28% ብቻ መሆኑን አስታውቋል ድርጅቱ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
በናይጄሪያ መንግስት ላይ የቦኮ ሐራም ታጣቂዎች የትጥቅ አመጻቸውን የዛሬ 8 ዓመት ከጀመሩ አንስቶ ከ20ሺ በላይ ሰው መገደሉን፣ ወደ 2 ሚሊዮን የሚጠጋ ሰው የሀገር ውስጥ ተፈናቃይ መሆኑና 200ሺ ሰው ደግሞ በጎረቤቶች ካሜሩን፣ ቻድና ኒጀር መጠለያ ፍለጋ መሸሹን የተባበሩት መንግስታት ድርጅት አመለከተ። የመንግስቱ ኃይሎች በቦኮ ሐራም ተይዘው የነበሩ ብዙ አካባቢዎችን እያስመለሰ ተቆጣጥሯል። የጸጥታው ሁኔታ ግን አሁንም አሳሳቢ መሆኑ እንደበረታ ነው። ያለፉት አመታት ጥፋቶችና ዘዞቻቸው ቁጥር እጅግ የበዛ ሰውን ህይወት አሁንም አደጋ ላይ እንደጣሉ ናቸው። የምግብ የለም። ሰው ለወትሮ በልማድ ይጠቀምባቸው የነበሩ የረሃብ ማስወገጃ ወይም ጊዜ ማሳለፊያ አቅምና ጥረቶች ሁሉ መሟጠጣቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች የናይጄሪያ አስተባባሪ ኤድዋርድ ካሎን ገልጠዋል።
Although humanitarian response has increased substantially, we have not turned the corner.
ሰብአዊ ምላሹ በከፍተኛ መጠን የጨመረ ቢሆንም አደጋውን ግን ማስወገድ አልቻልንም። የገንዘብ አቅርቦቱ ተጠናክሮ ካልቀጠለ ወደ ቸነፈር ሁኔታ ፈጥነን መግባታችን አይቀርም።
ናይጄሪያ እንዲሁም አሁን የምግብ አቅርቦቷና የእንስሳት አቅሟ የሚዳከምበት ወቅት ነው። በመሆኑም በፊታችን ሰኔና መስከረም መካከል 2.8 ሚሊዮን ሰው አጣዳፊ ምግብ እርዳታ ሊደርስለት እንደሚገባ የመንግስታቱ ድርጅት ጠቁሟል። ጊዜው የዝናም ወቅት በመሆኑ በበሽታዎች መጥለቅለቅና መቀስቀስና መዛመት እንደሚያሰጋም ገልጧል። በተጨማሪም ሰሜን ምስራቅ ናይጄሪያ የደህንነት ጥበቃ ቀውስም ሌላው አሳሳቢ ጉዳይ መሆኑን ያመለከተው የተባበሩት መንግስታት ድርጅት በሺዎች የሚቆጠሩ ለወሲባዊ ብዝበዛና ጥቃት እንዲሁም በ10ሺዎች የሚቆጠሩ ደግሞ ለአጥፍቶ ጠፊ ጥቃቶች ተሊውሉ እንደሚችሉ እንደሚሰማሩም እንዲደረግ ድርጅቱ አክሎ አስታውቋል።
የመን ደግሞ በምግብ ዋስትና እጦት ቀውሷ ግዝፈት ከዓለም አንደኝነቱን መያዟን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ አስታውቀዋል። በዚያች ሀገር በየቀኑ በቂ ምግብ ሳያገኝ የሚያድረው ሰው ህዝብ ቁጥር ከ17 ሚሊዮን እንደሚበልጥ ነው ድርጅቱ የተናገረው። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ስቴፈን ኦብራያን ለጸጥታ ምክር ቤቱ ባሰሙት ንግግር የመን ውስጥ 17 ሚሊዮን ህዝብ የምግብ ዋስትናውን አጥቷል፣ ከዚያ ውስጥ 7 ሚሊዮኑ ቸነፈር አፋፍ ላይ ነው ብለዋል። ችግሩን የእርስ በርስ ጦርነቱ እንዳባባሰው ነው የተባበሩት መንግስታት ድርጅቱ ባለስልጣን ያስገነዘቡት።
በዩናይትድ ስቴትስ የተመዘገበው አይሮፕላን ዛሬ ሞቃዲሾ አይሮፕላን ጣቢያ ማረፊያ ሜዳ ላይ ተጋጭቶ የቆመው በማሳረፊያ ጎማ ብልሽት ምክንያት ነው ሲሉ የሶማሊያ ባለስልጣናት ተናገሩ። D-328 አይሮፕላን ማረፊያው ሜዳ ላይ እንደተቃረበ የማሳረፊያ ጎማው አልዘረጋ እንዳለው አብራሪው ማስተዋወቁን የሶማሊያ የአየር ጉዞ አገልግሎት ኃላፊ ገልጸዋል። ባለስልጣናቱ እንዳሉት አይሮፕላኑ ሶማሊያ ለሚገኘው የአፍሪካ ህብረት ተልእኮ ስልጠና ድጋፍ ለሚሰጥ ባንክሮፍት የተባለ የዩናይትድ ስቴትስ የደህንነት ኩባንያ ምግብና ሌላም ቁሳቁስ ይዞ ከዩጋንዳ ኢንቴቤ የተነሳ እንደነበር ተገልጿል።
የግብጽና የሊቢያ የጦር አውሮፕላኖች ባለፈው ሳምንት 29 ግብጻውያን ክርስቲያኖችን በገደሉት ጽንፈኛ እስላማዊ ታጣቂዎች ላይ ተጨማሪ ድብደባ ማካሄዳቸውን የደረሰን ዜና አስታውቋል። እማኞች እንዳሉት የትናንት ሰኞ ጥቃት ግብጽ የነውጠኞቹ ካምፕ የሚገኝበት ያለቻትን የሊቢያዋን ዴርና ከተማ ኢላማ ያደረገ ነው። የትናንቱ ጥቃት የመካሄዱን ዜና የግብጽ የጦር ኃይል አላረጋገጠውም። የሊቢያ መንግስት ቃል አቀባይ ግን ከአልቃይዳ ጋር ግንኙነት ባላቸው ሁለት ቡድኖች ላይ የተነጣጠረ ጥቃት ተካሂዷል ብሏል። የግብጽ የአየር ኃይል ካምፖቹን ማጥቃት የጀመረው ነውጠኞቹ በግብጿ ሚኒያ ክፍለ ግዛት ክርስቲያኖችን ከበው ሲያበቁ ተኩስ ከፍተው 29 ሰው ከገደሉ ከጥቂት ሰዓታት በኋላ ነው። 24 ሰዎችን አቁስለዋል። የሊቢያን ምስራቃዊ ክፍለ ግዛት የሚያስተዳድረውና የግብጽ ወዳጅ የሆነው አንጃ በታጣቂዎቹ ካምፕ ላይ በሚካሄደው ጥቃት መሳተፉ ተነግሯል።
የዋይት ሃውስ ኮሚኒኬሽንስ ዳይሬክተር ማይክ ዱብኬ ስራቸውን በፍቃዳቸው ለቀቁ። ፕሬዚደንት ዶናልድ ትራምፕ አማካሪዎቻቸው ከሩሲያ ጋር ነበራቸው ስለሚባለው የምስጢር ግንኙነት እየተካሄደ ካለው ምርመራ ጋር በተያያዘ የሚሰጠውን ምላሽ መልክ ለማስያዝ በሚያደርጉት ሙከራ ከሚከሰቱ በርካታ የቤተ መንግስቱ የከፍተኛ ባለስልጣናት ለውጥ የመጀመሪያው ሳይሆን እንዳልቀረ ተነግሯል። ሪፐብሊካን አማካሪው ማይክ ዶብኪ ስራቸውን የለቀቁት ስራውን በጀመሩ ገና በሶስት ወራቸው መሆኑ ነው። የመልቀቂያ ደብዳቤያቸውን ያስገቡት ከሁለት ሳምንታት በፊት ቢሆንም ፕሬዚደንቱ የዘጠኝ ቀናት የውጭ ሀገሮች ጉብኝታቸውን አጠናቀው እስከሚመለሱ ቆይተዋል። ሌላ ይፋ የሆነ የዋይት ሃውስ ቤተ መንግስት ባለስልጣናት ለውጥ ግን የለም። ይሁን እንጂ በዘገባዎች መሰረት ፕሬዚደንት ዶናልድ ትራምፕ ለአሜሪካውያን መራጮች በተሻለ መንገድ ለመቅረብ በርካታ ለውጦች ለማካሄድ ሐሳብ እንዳላቸው ይነገራሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አዲሱ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የሩሲያ አቻቸውን ቭላዲሚር ፑቲንን ትናንት ተቀብለው ፓሪስ አቅራቢያ በሚገኘው ቨርሳይ ቤተ መንግስት አስተናገዱ። ሁለቱ መሪዎች ያደረጉትን ንግግር እጅግ ግልጽና ቀጥተኛ ሲሉ የገለጹት ማክሮን የሩሲያ መገናኛ ብዙሃን በፈረንሳዩ ፕሬዝደንታዊ ምርጫ ውጤት ላይ ተጽዕኖ ለማሳደር ያደረጉትን ጥረት ነቅፈዋል። ፕሬዝደንት ማክሮን በተጨማሪ የቼችኒያን የተመሳሳይ ጾታ ፍቅረኞች ማህበረሰብ ጨካኝ አያያዝና ሩሲያ በምስራቅ ዩክራይንና ሶሪያ የምትጫወተውን ሚና አስመልክተው ፑቲንን ጠይቀዋል። ስላቲሳ ሆክ የዘገበችው አለ፣ ሶሎሞን ክፍሌ ያቀርባል።
ማክሮን ከፑቲን ጋር ላደረጉት የመጀመሪያው የፊት ለፊት መነጋገሪያ ስፍራ የመረጡት በውበቱና ግርማ ሞገሱ የሚደነቀውን የቬርሳይ ቤተ መንግሥት ነው። ሁለቱ መሪዎች በዚያ ከፍተኛ ድሎት በሚሰጥ የቤተ መንግሥት አዳራሽ ከተገናኙ በኋላ ግን ማክሮን ያነሷቸው ጥያቄዎች አዝናኝ አልነበሩም። የሩሲያ መገናኛ ብዙሃን በምርጫ ዘመቻቸው ወቅት የሰጧቸውን የዜና ሽፋኖች አንስተዋል። ሁለት የሩሲያ ታዋቂ የዜና ማሰራጫዎች የፕሬዝደንታዊ ምርጫው ውጤት ወደ ተቀናቃኛቸው ማሪን ለፔን እንዲያደላ ለማድረግ ሞክረዋል ሲሉም ከሰዋል።
Ce sont des organes d'influence.
Russia Today and Sputnik have been organs of influence throughout the campaign.
በምርጫ ዘመቻው ወቅት ሁሉ ተጽዕኖ ለማሳደር የሞከሩ ሁለቱ የዜና ማሰራጫዎች ራሽያ ቱዴይ እና ስፑትኒክ ናቸው በተደጋጋሚ በኔና በመረጡን ዘመቻዬ ላይ የሐሰት ፕሮፓጋንዳ ረጭተዋል ነው ያሉት ማክሮን። የመብት ተሟጋች ቡድኖች በበኩላቸው በሩሲያ ደቡባዊ ግዛት በቼችኒያ በተመሳሳይ ጾታ ፍቅረኞች ላይ ያደረሳል ያሉትን በደል በተመለከተ ማክሮን ፑቲንን እንዲያፋጥጧቸው አሳስበዋል። ማክሮን ከፑቲን ጋር ያደረጉትን ውይይት ካበቁ በኋላ ሲናገሩ የተመሳሳይ ጾታ ጋብቻ መብት መጠበቅ ያለበት በሩሲያ ብቻ ሳይሆን በመላው ዓለም ነው ሲሉ በመርጫ ዘመቻቸው ወቅት የገቡትን ቃል እንደሚጠብቁ አስረድተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በተጨማሪ የሩሲያን በሶሪያና ምስራቅ ኡክራይን ወታደራዊ ጣልቃ ገብነት ተችተዋል። ሚስተር ፑቲን በበኩላቸው ምዕራባውያን በሀገራቸው ላይ የጣሉትን ማዕቀብ እንዲያነሱ ጥሪ አስተላልፈዋል።
поэтому я обращаюсь к вам и к представителям
I appeal to you.
እርሶንና የፈረንሳይ ሚዲያ ተጠሪዎችን የምማጸነው በዓለሙ መጣኔ ሀብት ላይ የተጣለው እገዳ እንዲያበቃ እንድትታገሉ ነው። የዓለምን ኢኮኖሚ እድገት ማምጣት የሚቻለው ያ ሲሆን ነው ነበር ያሉት ፑቲን። ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት የዩክሬን ክሪሚያ ሰላጤ በህገወጥ መንገድ ከወረረች ጊዜ ጀምሮ ዓለም አቀፉ ህብረተሰብ ማዕቀብ የጣለባት መሆኑ ይታወቃል። ሩሲያ በሶሪያም ተቃዋሚዎችን ለመፍጀት የተነሳውን የፕሬዝዳንት ባሻር አላሳድ መንግስት ትደግፋለች።
አድማጮች ለምሽቱ ያለን ዜና በዚሁ ያበቃል።
በርግጥ ዜናው ሳይሆን ለዜናው የተመደበልን ሰዓት ነው ያበቃው። ጊዜ ባገኘን ጊዜ ደግሞ ተጨማሪ ዜናዎችን ይዘን መለሳለን። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ5580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ12000 110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 22 2009 ዓመተ ምህረት ምሽት ፕሮግራም ነው።
በምሽቱ ዝግጅታችን ያለፉ 26 ዓመታት ግምገማ በኢትዮጵያዊ ምሁርና የፖለቲካ ሰው አይን የመጀመሪያ ክፍልና ሐኪሞን ይጠይቁ ይጠብቋችኋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
እንደ አውሮፓውያን አቆጣጠር ያለፈው 2016 ዓመተ ምህረት የአፍሪካ የኢኮኖሚ እድገት ከ2015ቱ ግማሽ ያህል እንኳ ሊሆን ያለመቻሉን በዛሬው ዕለት ይፋ የተደረገ ሪፖርት አመለከተ። የተዳከመው የዓለም የኢኮኖሚ ሁኔታ፣ አነስተኛ የነዳጅ ዘይትና የሸቀጦች ዋጋ፣ ድርቅ፣ የጸጥታ ጉዳይና በአንዳንድ የአፍሪካ ክፍሎች የታየው የፖለቲካ አለመረጋጋት ከምክንያቶቹ መካከል መሆናቸው ተጠቅሷል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ያለፈው የፈረንጆች ዓመት የአፍሪካ የኢኮኖሚ ሁኔታ በተለይ በከተሞች መስፋፋት ላይ በማተኮር የተገመገመበት ባለ 212 ገጽ ሪፖርት ነው ዛሬ ይፋ የተደረገው። ሪፖርቱን የተደረገው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን UNECA ነው። በአዲስ አበባው የተባበሩት መንግስታት የመሰብሰቢያ አዳራሽ ይፋ የተደረገው ሪፖርት እንዳመለከተው ታዲያ የፈረንጆቹ 2016 ለአፍሪካ ኢኮኖሚ ጥሩ የሚባል ዓመት አልነበረ። የተመዘገበው እድገትም በቀደመው የ2015 ዓመተ ምህረት ከተመዘገበው ከግማሽ በታች መሆኑ ተጠቅሷል። እድገቱ በዚህ ሁኔታ እንዲቀንስ ያደረጉ የተለያዩ ምክንያቶች መኖራቸውንም በአዲስ አበባው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የትንበያ ክፍል ኃላፊ ካሊድ ሁሴን አስረድተዋል።
የተለያዩ ምክንያቶች አሉ። አንዳንዶቹ ውስጣዊ፣ አንዳንዶቹ ውጫዊ። የተዳከመ የዓለም አቀፍ ምጣኔ ሀብት ሁኔታ፣ በዓለም አቀፍ ደረጃ የወለድ መጠን መጨመርና የሸቀጦች ዋጋ ማዘቅዘቅ ናቸው። ውስጣዊ ምክንያቶች ደግሞ ተለዋዋጭ አየር ሁኔታ፣ የጸጥታ ጉዳይና በአንዳንድ የአፍሪካ ሀገሮች የታዩት የፖለቲካ አለመረጋጋቶች ናቸው።
የእድገቱ መቀነስ በትላልቆቹ የአፍሪካ ሀገራት ላይም እንደሚንጸባረቅ ሪፖርቱ አመልክቷል። በናይጄሪያ፣ በደቡብ አፍሪካ፣ በአንጎላ፣ በአልጄሪያ፣ በግብጽ፣ በሞሮኮና በመሳሰሉት። ምስራቅ አፍሪካ ግን ከሌሎቹ የአህጉሪቱ አካባቢዎች የተሻለ እድገት ማስመዝገብ መቀጠሉን ነው ካሊድ ሁሴን ያብራሩት።
ኢስት አፍሪካ ኮንቲኒውስ ቱ ግሮ ፋስት
የምስራቅ አፍሪካ የህዝብ ቁጥር በአመት 5.5 በሆነ አማካይ መጠን በፍጥነት ማደጉን ቀጥሏል። ይህ እድገት በአብዛኛው እየመጣ ያለው በፍጥነት እየተስፋፋ ባለው የሀገር ውስጥ ገበያና በትራንስፖርትና በኃይል ዘርፎች ላይ እየመጣ ወይም እየወጣ ባለ ከፍተኛ ምክንያት ነው። ምስራቅ እስያንም ብንመለከት ተመሳሳይ ተሞክሮችን እናገኛለን። ምስራቅ እስያ በአገር ውስጥ ገበያ መስፋፋት ሳቢያ በፍጥነት እያደገች ያለችበት ሁኔታ ነው ያለው።
እድገታቸው መከተሉ ከተገለጸው የምስራቅ አፍሪካ ሀገራት አንዷ ኢትዮጵያ ናት። በሪፖርቱ የተጠቀሰው የኢትዮጵያ የኢኮኖሚ እድገት ግን 5.4% የሚልና በመንግስት ከተገለጸው ያነሰ ነው። እነዚህ አይነት ልዩነቶች ለምን እንደሚታዩ የተጠየቁት ሚስተር ካሊድ ሁሴን ተከታዩን መልሰዋል።
The question about the professor has raised about, you know, which figure shall we use?
የትኛውን ቁጥር ወይም አሃዝ መጠቀም እንዳለብን በፕሮፌሰሩ የተነሳውን በተመለከተ 5.4% የሚለውን ወይስ መንግስት የሚገልጸውን ቁጥር እንጠቀም የሚለው? ዞሮ ዞሮ ግን እነኚህ ግምቶች ናቸው። ግምቶች ደግሞ በመሰረታዊ ናሙናዎች መነሻ ካደረጉት ስራዎች የሚመጡ ናቸው። እነኚህ ናሙናዎች ከግምት የሚያስገቧቸው ሁኔታዎችም አሉ። ከዚያ እዚህ ቁጥር ላይ ወይም አሃዝ ላይ እንደርሳለን። እናም የዓለም የገንዘብ ድርጅት፣ የዓለም ባንክ እና የተባበሩት መንግስታት ግምቶች በአንድ አቅጣጫ እየሄዱ አይደለም ብትሉኝ እገረማለሁ። ነገር ግን የተለያዩ ናሙናዎችን ስለምንጠቀም የተለያዩ መላምቶችም ስላሉን የተለያዩ አሃዛዊ ድምዳሜዎች ላይ እንደርሳለን። የምትመለከቷቸው ሁሉም ግምቶች ግን በተመሳሳይ አቅጣጫ የሚሄዱ ናቸው።
እናም ሊያስጨንቀን የሚገባው በትክክለኛ ወይስ በተሳሳተ አቅጣጫ እየሄድን ነው የሚለው ጉዳይ ነው ብለዋል ኃላፊው። ኢትዮጵያን ጨምሮ ምስራቅ አፍሪካ በፍጥነት እያደገ ያለ የአፍሪካ ክፍል ነው ሲሉ ማክለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዘንድሮ ሪፖርት የከተሞችን መስፋፋት ከኢንዱስትሪ መስፋፋት ጋር በማገናኘት የዳሰሰ ጭምር ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። የተከበራችሁ አድማጮች፣ አዲስ አበባ ኢንተርኔት ስለማይሰራ የሰማችሁት ድምጽ በስልክ የተላለፈ ነው። ስለ ጥራቱ ይቅርታ እንጠይቃለን። ተከታዩም ዘገባ ተመሳሳይ ችግር ሊኖርበት ይችላል። በቅድሚያ ይቅርታ ጠይቃለሁ። ለዛውም ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የአዲስ አበባ ሂልተን ሰራተኞች ማህበር በሕገ መንግስት የተከበረውን የመሰብሰብ መብት በሆቴሉ አስተዳደር ተነፍገናል ሲል ክስ አሰምቷል። የስብሰባው ዓላማ የሰራተኛ ደሞዝ የሚሻሻልባቸውን ሁኔታዎች፣ የአስተዳደር በደሎችን የሚመለከት እንደነበረ የማህበሩ መሪዎች አስታውቀዋል። የአዲስ አበባ ሂልተን ስራ አስኪያጅ አቤቱታው ትክክል እንዳልሆነ አመልክተው አስተዳደሩ የጠየቀው ማብራሪያ ብቻ ነው ብለዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ ልኳል።
የአዲስ አበባ ሂልተን ሆቴል የሰራተኞች ማህበር ዛሬ ረፋዱ ላይ በጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ የማህበሩ ሊቀመንበር አቶ አብርሃም አበበ በቅርቡ በሰራተኞች ማህበርና በአስተዳደሩ መካከል የደሞዝ ድርድር ተካሄዱ እንደነበር አበክረው ገልጸዋል። ድርድሩን ተከትሎ ግን የተለያዩ ችግሮች ተከስተዋል ብለዋል። የደሞዙን ጭማሪ በተመለከተ የድርጅቱ ውሳኔና የሰራተኛው ፍላጎት እንዲሁም ካለ የኑሮ ውድነት እንደማይጣጣሙ አቶ አብርሃም አስረድተዋል። የሰራተኛ አስተዳደርን በተመለከተም ብዙ ችግሮች እንደሚታዩ የጠቆሙት አቶ አብርሃም ለዚህ መፍትሄ ለመሻት የሰራተኞች ማህበሩ የጠራውን ስብሰባ የሀገሪቱን ህገ መንግስት በጣሰ መልኩ ድርጅቱ ከልክለዋል ብለዋል።
የሰራተኛውን ብሶትና ሰራተኛውን ጩኸት የኢንዱስትሪ ሰላሙን ሳይናጋ ለህዝብ ማሳወቅ ነበር አላማችን። በነፃነት የመሰብሰብና የመናገር በህገ መንግስቱ ተፈቅዶልናል። ነገር ግን ድርጅቱ ያቀረበው ምንድን ነው? ከፌዴሬሽን ከኮንፌዴሬሽን እና ከሚዲያ አካላት ጋር ምንም አይነት ስብሰባ ማካሄድ አትችሉም በሚል የጠየቅነውን ስብሰባ ውድቅ አድርጎ፣ አንደኛ በዚህ በስብሰባው ላይ ልናነሳ ያሰብነው ነገር ምንድን ነው? ከፍተኛ የአስተዳደር በደል በድርጅታችን ውስጥ አለ። ሰራተኞች እንደፈለጉ ነው የሚባረሩት፣ እንደፈለጉ ነው የሚቀጡት። የፈለጉት ሰራተኛ ብቻ ነው ፕሮሞት የሚያደርጉት። ይህ ነገር እንዳይከሰት ሰላማዊ በሆነ መንገድ የድርጅታችንን ችግር እንፍታ ነው። ድርጅቱ እኛም በሚጨቁን ሁኔታ ተሰባውን ሰርዘውብና
የአዲስ አበባ ኤልተን ስራቻት ሚስተር ክላውስ ስታይነር በበኩላቸው ተከሰተ የተባለው ችግር ሌላ ገጽታ ይሰጥታል። የደሞ ጭማሪ በመለከተ ድርጅቱ የተለያዩ ሁኔታዎችን ከተመን አስገብቶ እንደወሰነ ያስረዳሉ። የዋጋ ንረትም የልጆችን ትምህርት ቤት ወጪና የመሳሰሉትን ሁሉ ከተመን ማስገባታቸውን የሆቴል ኢንዱስትሪ ባለፉት አያሌ ወራት ባጋጠመው የስራ መከላከል ምክንያት የሆቴሉ ገቢ ማሽቆልቆሉን ከገለጹ በኋላ ሰራተኞቹ የጠበቁትን የደሞዝ ጭማሪ ባያገኙ ድርጅቱ ግን በጣም ጥሩ ጭማሪ ለማድረግ መወሰኑን አስረድተዋል። ስብሰባውን ግን አስተዳደሩ ሳይሆን የከለከለው የሰራተኞች ማህበር ሊቀመንበር ናቸው ብለዋል።
ያደረግነው ነገር ቢኖር ወደ ሊቀመንበሩ ተመልሰን ውድ ሊቀመንበር፣ የስብሰባው ፈቃድ የተሰጠው በሌላ ሁኔታ ነበር። ስለዚህ ያወጣችሁትን ማስታወቂያ መልሳችሁ ይዩትና አርሙት ወይም እንደገና መልክቱ ብለናቸዋል። ያልተደረገም ስብሰባው ተሰረዘ። የተሰረዘው በእኛ ሳይሆን በሊቀመንበሩ ነው። ይሄ ደግሞ እንዳለመታደል የቡድኑን አባላት ትንሽ ያደናገረ ሁኔታ ነው። ወደ ኋላ ሄደን ሐቆቹን ከተመለከትን ለሁሉም የሚጠቅም መፍትሄ እናገኛለን።
ትራክ ያጁ ጨምረው እንደተቆሙት ግን የመንግስት አካላት የሰራተኛ ማህበራት ፌዴሬሽኖች ተወካዮችና ጋዜጠኞች የሚገኙበት መድረክ የአንድ ድርጅት ሰራተኞችና አሰሪዎች በደሞዝ ጉዳይ ለመደራደር ትክክለኛ መድረክ አይደለም ብለዋል። የአስተዳደር በደልን በተመለከተ የሰራተኞች ማህበሩ መሪዎች ከፍተኛ በደል እየተፈጸመ እንደሆነ ዘግረዋል። በስራ ላይ የአካል ጉዳት የደረሰባቸው ሰራተኞች በሚመጥናቸው የስራ ቦታ ወይንም መደብ በመመደብ ፈንታ እንደሚባረሩ ይገልጻሉ። አሁን ደግሞ የጡረታ እድሜያቸው ሳይደርስ ማባረር የተለመደ ሆኗል ይላሉ የማህበሩ ጸሐፊ አቶ ሙሉጌታ አራጋው።
ምናልባትም ትልቁ ቦታ የሚይዘው ይሄ የመስራ አስተዳደር ችግር ነው። በተለይ የሆቴሉ የሲስተም የቆይታ ጊዜ እያጠረ በመጣበት አሁን ባለንበት ሰዓት ላይ የመልካም አስተዳደር ችግር በጣም እየተባባሰ ከጊዜ እየተባባሰ የመጣበት ካ ለምሳሌ ከሚጠቀሙበት አንዱ ማንን ለመጥቀም እንደሆነ ባናቅም ያለ እድሜ ጡረታ ማስወጣት አሁን ስራ ሆኗል። ምክንያቱ ምንድን ነው? ስለዚህ በራ ፊልተር ካፋ የሚከፍል ከሆነ ለዚህ ማመቻ ያገለግሉ ሰራተኞችን ካፋ እንዳያገኙ አስቀድሞ የመጥፋት አዝማሚያ ነው ወይ የሚል እሳቤ ውስጥ የገባልበት ሁኔታ ነው።
ሚስተር ክላውስ ስታይነር በበኩላቸው ያላቸው መልስ የተቆጠበ ነበረ።
The mistreatment, what they're claiming, I cannot make any statements on this in general.
ተፈጽሟል ስለሚሉት በደል እንደዚህ በአጠቃላይ መልኩ አስተያየት መስጠት አልችልም። ግን በተናጠል የሚቀርቡ ጉዳዮችን ለመመልከት ፈልጋለሁ። እስካሁን ያንድም ሰው ስም አላቀረቡልንም። በዚህ አቋያ በተናጠል ወይም በጭብጥ የሚጨበጥ ሐቅ ካገኘሁኝ ወደ ማጣራት እገባለሁ።
አዲስ አበባ ሂልተን 40 ከፋዎችን ካላቸው ሆቴሎች አገልግሎቱን በኢትዮጵያ ለመጀመር ግንባር ቀደሙ ነው። አገልግሎት መስጠት ከጀመረም እንሆ 47 ዓመታት አልፈዋል። ሆቴሉ ይሸጣል የሚል ዜና መሰማት ከጀመረም ሰነባብተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የተከበራችሁ አድማጮች በድጋሚ በስልክ ለተላለፈው ዘገባ የድምፅ ጥራት ይቅርታ ጠይቃለሁ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የሱዳኑ ፕሬዚዳንት ኦማር ሐሰን አልበሽርና የውጭ ጉዳይ ሚኒስትራቸው በካይሮ ሊያደርጉ የነበረውን የጉብኝት እቅድ መሰረዛቸው ተሰማ። ጉብኝቱ የተሰረዘው ሱዳን ሽብርተኞችን ትረዳለች የሚለው ጥርጥር በማየሉ እንደሆነም ታውቋል። ሊቢያ ያሉ ሁከተኛ ጽንፈኞችን ትረዳለች በማለት ግብጽ ሱዳንን ስትከስ፣ ሱዳን በበኩሏ ግብጽ የዳርፉርን ተገንጣዮች ትረዳለች ስትል ትከሳታለች። ኤድዋርድ የሬኒያን ከካይሮ ተጨማሪ ዘገባ አለው። አዲስ አበባ ያቀርበዋል።
የሱዳንና የግብጽ ግንኙነት እየሻከረ የመጣው አንዱ ሌላውን የሽብርተኛ አጋዥ አድርጎ መወነጃጀል ከተጀመረ ወዲህ ነው። በዚህ መካከል ያለው ውጥረት እየተባባሰ በመሄዱ የሱዳኑ ውጭ ጉዳይ ሚኒስትር ኢብራሂም ጋንዱር የካይሮ ጉብኝታቸውን ማስተላለፋቸው ተሰምቷል። የሱዳኑ ፕሬዝዳንት ኦማር አልበሽር ባለፈው ሳምንት ግብጽን ሲከሱ ደቡብ ሱዳንና ዳርፉር ውስጥ ያለ ሽብርተኛ ቡድንን ትረዳለች ማለታቸው አይዘነጋም።
ويطلعوا قبل يومين ابناؤه في القوات المسلحه دحر مؤامره ضخمه جدا
የሱዳን ጦር ኃይሎች ይህን ደባ ደርሰውበታል። ተዋጊዎቹ ከሁለት አቅጣጫዎች በተመሳሳይ ቀን ሲመጡ ነው የታዩት። አንዱ ከደቡብ ሱዳን ሌላው ደግሞ ከሊቢያ ነው ያሉት። የሱዳን ወታደሮች ከደቡብ ሱዳን የተጓዙና በከፍተኛ ቴክኒክ የተሰሩ 59 የጦር ተሸካሚ ተሽከርካሪዎችን እንዳወደሙ የሱዳኑ ፕሬዝዳንት የገለጡ ሲሆን እነዚህን በሱዳን ቴሌቪዥን ለእይታ አቀርበዋል። አሚን ሐሰን ኦማር የዳርፉር ውዝግብ ከፍተኛ የሱዳን ተደራዳሪ ናቸው። ግብጽ የሱዳንን አንድነት ለማናጋት ትጥራለች ሲሉ በቴሌቪዥን ተናግረዋል።
انا اعتقد معلوم ان الاخوان في مصر يدعمون فريق حفتر ويدعمون كذلك حكومه جنوب السودان بالسلاح واعتقد ان اجابتهم ستكون نفس الاجابه احنا اعطينا
هذه الصاويان وندموتشاتين ليبيان وتادراي عز جنرال خالد حفترن اندميردو يتواقال بمتكو جن يدبو السودان المنجس بتدق ويم بطور مسارع ياغزالو ويميردالو نو يالوت የግብጽ ፕሬዝዳንት አብደል ፋታህ አልሲሲ ካይሮ ላይ የተሰነዘሩ ያለፈውን ሳምንት ክስ እንዲህ በማለት አስተባብለዋል።
سياسات مصر ثابته اللي ما بتتغيرش ومش هتتغير اللي هي فيها ايه وباكدها مره ثانيه هي عدم التدخل في شؤون الاخرين.
የግብጽ የውጭ ፖሊሲ በሌሎች ሀገሮች ውስጥ ጉዳይ የማይገባና የማወላውል አቋምም ያለው ነው። በዚህም የግብጽን ክብርና በውጭ ያላትን ስም ያስጠበቀ መሆኑ ደግሞ ይታወቃል ነው ያሉት ፕሬዝዳንት አልሲሲ። የግብጽ መንግስታዊ መገናኛ አውታር ሱዳንን ይከሳል። ደቡብ ሊቢያ ውስጥ የሚገኙ አክራሪ እስልምና ነውጠኞችን ተረዳለች ሲል ይህ የተገለጠው ባለፈው አርብ አያሌ የኮፕቲክ ምዕመናንን የገደለው ጥቃት ከተካሄደ በኋላ ሲሆን አብዛኛዎቹ ሰለባዎችም ህፃናት ነበሩ። የግብጽ ቴሌቪዥን በሲቪሎች ላይ የተፈጸመው ግድያ ትክክል እንደሆነ የዘገበውን የሱዳን ቴሌቪዥን እንዲዘግቦታል።
الاسلام في حربه مع الكفار لا يعرف الفرق بين الجيوش
اسلمنا ككهاديوش غار بمياደርገው ትግል በመደበኛ ወታደሮችና በሲቪሎች መካከል ያለው ልዩነት አይገባውም። በዚህም ምክንያት ቱሪስቶችንም ሆነ ህፃናትን መግደል ትክክል እንደሆነ ነው የሚያምነው ነው ያሉት። የግብጹ ፕሬዝዳንት አልሲሲ ይህን መሰሉን እርምጃ ያወግዛሉ። ይህንንም አቋማቸውን ባለፈው ሳምንት በሳውዲ አረቢያው የሪያድ ከተማ በተካሄደው የጸረ ሽብርተኛነት ጉባኤ ላይ አንጸባርቀውታል።
እና ማዕረከተና የጁዝ ምን አልሐርብ አልዓለሚያ ضد الارهاب ونحن ملتزمون بهزيمه التنظيمات
የግብጽ ጦርነት ባለም አቀፍ ደረጃ የሚካሄደው የጸረ ሽብርተኛነት ጦር አካል ነው። ግብጽም ተመሳሳይ አቋም ካላቸው ሸሪክ አገሮች ጋር በመሆን ሽብርተኛነትን ለማሸነፍ ቆርጣ ተነስተዋል ነው ያሉት ፕሬዝዳንት ሲሲ። ሽብርተኞች እነዚህ ጦር መሳሪያ ይዘው ጥቃት የሚፈጽሙት ቡድኖች ብቻ አይደሉም ያሉት አልሲሲ እነርሱን የሚያሰለጥኑና የሚያስተጣጥቁም ጭምር እንጂ ሲሉ ተናግረዋል። መሐመድ ሐምዛ በስትራቴጂ ጥናቶች ማዕከል ውስጥ ተንታኝ ናቸው።
وبالمقابل هناك ايضا الصفاف يعني تدخل فيه قطر وربما
قطرنا منالباتم السودان ككللاوي حيالو اگر ترك غار بمون بطور ازاجو خليف حفتر لا يميكيادون وغا بماغز بغوربيت ليبيا يميغنيو اسلاماو شبرتنيوچن سيردو قويتوال نيو يالوت محمد ده قدم سي ندسماچوت
አድማጮች ለሰዓቱ ያሉንን ዜናዎችና የመጽሔት ክፍለ ጊዜ አጠናቀናል። የሙዚቃ ረፍት እናደርግና ወደ ቀሩት ዝግጅቶች እናልፋለን። የሚካኤል በላይነህን ዜማ ነው ያዝንላችሁ። ስወድሽ ይላል ሚካኤል።
የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርቱ dero mi shita ave banda yene ene wedishalo fikishin be fikre be fikishlik maso
ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ይቀጥላል። ከምሽቱ 3 ሰዓት ከ31 ደቂቃ ነው አሁን አዲስ አበባ ላይ። ቴክኒሻኑ ኦድሬስ ሬጂስ፣ ፕሮዲውሰሯ ብርሃን ኃይሉ ነች፣ እንዲሁም ፋሲል ገበየሁ ተለማማጁ ፕሮዲውሰራችን ነው። ለዛሬ የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታየነን። ዝግጅታችን ይቀጥላል። አድማጮች አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። ግንቦት 20 ተከታታይ ግምገማ። በዚህ የመጀመሪያ ክፍል ሰሎሞን አባተ የፖለቲካ ሰውና ምሁሩን ዶክተር ኃይሉ አርአያን አነጋግሯል።
ዶክተር ኃይሉ አርአያ ጤና ይስጥልኝ፣ እንደምናመሽው።
እግዚአብሔር ይመስገን። እንደምናችሁ እናንተስ?
በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ግንቦት 20 ሆነ 26 ዓመታት ደፈንን ለውጥ በኢትዮጵያ ከመጣ። እስቲ አንድ ድምፅ ላሰማዎት፣ ከዛ ወደ ውይይታችን እንገባለን።
እሺ።
ከመድረኩ የሚታየው አንድ ችግር አለባት ፕሬዚደንት ተሶ። ይሄ መድረክ ነጻ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ። ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ ይሄ መድረክ ነጻ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነጻ መድረክ በነጻ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሬቱ ምንድን ነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነጻ መድረክ አይደለም፣ እውነትም ነጻ አይደለም ማለት ነው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። ይችን ሀገር አደጋ ላይ የሚጥላት ነው ብሎ ሰው ሊያስብ ይችላል። ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር እስኪ ብትንትኑ እናውጣውና ደካማነቱ እንየው የሚል አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝን እርሶ እዛ ተቀምጠ የዚህን ውይይት እንደው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነጻ መሆኑ ይቀራል ማለት ነው። ነጻ መድረግ አለበት እና ይሄ መስተካከል ያለበት ይመስለኛል። አገር ስንል ተራራ ብቻ አይደለም። አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው ፍትህም ነው። አሁን የምንነጋገር እውነት እየተደማመጥን ነው ወይ? ህዝብና መንግስት እኔ ደጋግሜ የምለው ነው ጓድ ፕሬዚደንት፣ በየትኛውም መድረክ ሆድና ጀርባ ሆኗል። ጓድ ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፉት አመታት ተናግረዋል፣ ሰምቻለሁ።
ስለምን?
ስለ ኪኒን መዋጥ። ይህን ኪኒናችንን መዋጥ አለብን፣ ሂሳችንን መቀበል አለብን። ትክክል ነው፣ እቀበላለሁ። ይህ መዋጡ ግን ለሁላችንም እኮ ነው። እኔ መውጣለሁ መዋጥ ካለብኝ፣ ሌላው እናንተ መዋጡ። አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም፣ በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መድልል እችላለሁ።
እነዚህ ያለፉት አመታት የደረሰብን ችግር ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። በወታደሩ ብቻ ከዚህ በፊት እንዳደረግ ነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ በጀት ሰጥተን የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ ተሰጠ መመሪያ ነው።
ዶክተር ኃይሉ በነገራችን ላይ በዚህ ሰዓት እኔ ወጣት ሪፖርተር ሆኜ በዛ አዳራሽ ውስጥ ነበርኩኝ። ከዚህ በመለስ የተናገሩ ወይም ለመናገር ያሰቡ ብዙ ሰዎች የት እንደደረሱ የማይታወቅበት ሰዓት ነበር። እርሶ ይህንን ይሉ የነበረ ጊዜ እሳት ላይ ቆሙ የመናገር ያህል ነበር ይመስለኛል ጊዜው። ይሄ የመጨረሻው የብሔራዊ ሸንጎ ስብሰባ ይመስለኛል። ይሄ ማስቸኳይ ሸንጎ ነበር፣ ከዛ በኋላም የተጠራ አይመስለኝም። እንደው በዘያዊ አነጋገር እንበልና 3 ጊዜም ዶሮ የጮኸ አልመሰለኝም። የዛ መንግስት ውድቀትና ክስመት ሲነገር ግንቦት 20 1983 ዓ.ም ሲመጣ በሙሉ አእምሮ በሁለት አይን በግልጽ እየተመለከትኩ ነው መናገር የምፈልገው ብለዋል እዚያ የከበደ ቦታ ላይ ቆመውና አሁንም ያለፉትን 26 ዓመታት እንዲሁ በሙሉ አእምሮ በሁለት አይኑ ያዩና በግልጽ እየተመለከቱ አጠራ አድርገው የሚገመግሙልኝ ይመስለኛል። እና ዶክተር ኃይሉ በቅድሚያ ግንቦት 20 ለመሆኑ በራሱ ድል ነው ወይ? ግንቦት 20 የህዝብ በዓል ሆኖ አመታዊ ክብረ በዓል ሊሆን ይገባዋል ወይ? እንዲህ አይነት ጥያቄዎችን የሚያነሱ ሰዎች አሉ። እርሶ ምን ይላሉ?
በእኔም በኩል እንደዚሁ ነው። ያዴ ሸንቲ ገብቻለሁ የሚለው እና ደርግ የወደቀበት ጉዳይ ነው ብሎ እንደ አዲስ የመንግስት የህዝብ በዓል ተደርጎ ሆኗል። አሁን ኢህአዴግ ታግሏል፣ ደርግንም እያለው ነው የሚለው። ነገር ግን ይሄ ጉዳይ እንደ ቡድን ይህንን ተግባር የኔ ምልክት ነው የኔ ጉዳይ ነው እና ብሎ ሊያከብር ይችላል እንደ ድርጅት። የህዝብ በዓል ግን መሆን ያለበት ብዬ አላስብም። ምክንያቱም እንደዚህ ብዙ በዓሎች አሉ። ከንጉሱ ጋር ስንመለከት የተወለዱበትን በዓል እናከብር ነበረ። እሳቸው ሲሄዱ አለፈ በዓልነቱ ቆመ። ምክንያቱም ከአንድ ሰው ጋር የተያያዘ ነው። የህዝብ አይደለም። የህዝብ ጉዳይ ህዝቡ በሙሉ ይህ ጉዳይ ይመለከተኛልና ላከብረው ይችላሉ ብለው ብዙ የሚያከብረው ነገር አይደለም። ኢህአዴግ ሲገባ ህዝቡ እንደሚፈልገው ህዝቡ የሚያከብረው አድርጎ ራሱን በዓል ሰክቶ ከዛ በፊት የነበረው ነፍሳ እንዳልኩት በዛን ጊዜ ኢህአዴግ ሲገባ ግንቦት 20ም ያከብር ነበረ። ታጋዮቹ እንደዛ ሊሆን ይችላል እንደ ድርጅት ያንን ነገር ባላቸው አድርገው ወስደው ሊያከብሩት ይችላሉ። እንደ ህዝብ ግን ህዝቡ ይህ ጉዳይ እኔን በሙሉ ይመለከተኛል፣ የማከብረው ነው፣ የማምንበት ነው ብሎ የሚቀበለው አይደለም። አሁን ይሄ ኢህአዴግ በአንድ ምክንያት ቢወገድ በፖለቲካም በምርጫም ቢሸነፍ ያ በዓል መሆኑ ሊቀጥል አይችልም። ምክንያቱም ያ በዓል ከህዝቡ ጋር የተያያዘ አይደለም። እንደ አድዋ ጉዳይ በመላ ኢትዮጵያ ጉዳይ ነው የያዘው ነው። የአርበኞች ትግል የኢትዮጵያ ህዝብ ፍላጎት ነው። ስለዚህ ያስታውሰዋል። ሌሎችም በዓሎች አሉ። ስለዚህ በአሁኑ ጊዜ ግንቦት 20 እንደ ህዝብ በዓል እንደ መላው ህዝብ እንደተቀበለው አድርጎ የያዘው በዓል አይደለም። ምክንያቱም ከተወሰነ ድርጅት ጋር የተያያዘ ነው። ያ ድርጅት በማይኖርበት ጊዜ ያ በዓልም ይኖራል ብዬ አልገምትም። ስለዚህ የህዝብ ጉዳይ ሆኖ ሊከበር የሚገባው አይመስለኝም ብዬ ነው የማምነው።
ነገር ግን ኢህአዴግ የኢትዮጵያን ህዝብ ከጭቆና ያላቀኩበት ቀን ነው፣ ከከበደ አገዛዝ ከተለያዩ ስርዓቶች ነጻ ያወጣሁበት የህዝብ በዓል ነው፣ ህዝቡ ነጻ የወጣበት ቀን ነው ብሎ ነው የሚያምነው።
ህዝቡ ነጻ ሲወጣ ምን አገኘ ነው ዋናው ነገር። የቃላት አይደለም እኮ እናሰነሱ ብዙ ነገር ሊናገሩ ይችላሉ። ታገልበት ጉዳይ ነው ህክምና መስዋዕትነት ከብለ
እሱ ላይ ትንሽ እስቲ ሰፋ አድርገው ምን ማለት እንደሆነ ያብራሩልኝ።
ምን አገኘን እኮ ነው እነዚህ በዚህ ምክንያት ተብሎ ቢነገረኝ ከ
አዳምጣለሁና
ሀብት በኩል ሀገሪቱ በልማት ጎዳና እየተራመደች ነው፣ ከድህነት እየወጣች ነው። እንደውም በተከታታይ በመጨረሻዎቹ አመታት ባወጣቸው ሁለት የአምስት አመት መርሃ ግብሮች የሽግግር ወይም የትራንስፎርሜሽን እቅድ ነው እያለ ያወጣቸውና በመጪዎቹ ጥቂት አመታት ውስጥ ወደ መካከለኛ ገቢ ሀገርነት ኢትዮጵያን የመለወጥ መንገድ ላይ ነው ያለነው እያለ ነው የሚናገረው። በፖለቲካም በኩል ፌዴራሊዝምን አስፋፍተናል፣ ዲሞክራሲን አስከብረናል፣ ስልጣን የሚወጣው በህዝብ ምርጫ ሆኗል፣ በህዝብ ይሉኝታ ሆኗል እያለ ነው። በማህበራዊም ዘርፍ የተለያዩ ስኬቶች መገኘታቸውን እየተናገረ ነው። ትምህርት ተስፋፍቷል፣ የፍትህ ስርዓቱ እንዲዳረስ ጥረት እየተደረገ ነው። በመሰረተ ልማት በኩል ብዙ እንቅስቃሴዎች እየተደረጉ ነው። በኢነርጂ በኩል ከተመለከትን የተለያዩ የግድቦች ግንባታዎች አሉ፣ የመንገዶች ግንባታና የመሳሰሉ የሰው ኃይል የስልጠና የመሳሰሉ በጣም ብዙ ስኬቶች እንዳሉት አሁን በዚህ ባጭር ጊዜ ለመንገር አስቸጋሪ የሆነ ስኬቶች እንዳሉት ኢህአደግ እየተናገረ ነው በየወቅቱ። በነገራችን ላይ በዚህ ፕሮግራም ላይ የኢህአደግ ሰው ወይም የመንግስት ተጠሪም እንዲሳተፍ ብዙ ጥረት አድርጌ ነበር፣ ለጊዜው አልተሳካም። በሌላ አጋጣሚ ይዤ ለመቅረብ ሞክራለሁኝ እንደዚህ እርሶም ባሉበት መድረክ። እነዚህና ሌሎችም እርሶ የሚያውቋቸው ህዝብም የሚነገረው የተለያዩ ስኬቶች አሉኝ ይላል ኢህአደግ ባለፉት 26 ዓመታት አከናውኛቸዋለሁ የሚለው።
እንግዲህ መጀመሪያ ልማትን እንውሰድ። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው፣ ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም በቁሳዊ ልማትም ጣምሮ ወደፊት የሚካሄድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት የሚካድ አይደለም፣ ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ ይሄ ቁሳዊ ብቻ አንድን ሀገር ወደፊት አያስኬታትም። ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ባለች እስካሁን ድረስ።
ክቡራትና ክቡራን አድማጮች ይህ ውይይት ይቀጥላል። ከዶክተር ኃይሉ አርአያ ጋር የጀመርነው ውይይት ሁለተኛ ክፍል ይቀጥላል። እንዲሁም ሌሎችን ባለሙያዎችን እና የፖለቲካ ሰዎችን እየጋበዝን ወደዚህ መድረክ እናመጣለን። ካለፉት ሩብ ምዕተ ዓመት የሚቀጥለውን ጊዜ የመጀመሪያውን ዓመት ጨርፈናል በዚህ ጊዜ እና የተከበራችሁ አድማጮች እናንተም እንድትሳተፉ በግምገማው ውስጥ እንጠይቃለን። የፕሮግራም ማሳሰብ ያለን አሁን ለጥያቄው መልስ ነው። ከኢትዮጵያ ሕዝብ 80 ከመቶ በላይ በእርሻ የሚተዳደር መሆኑን ጥናቶች ያመለክታሉ። ከፊል የሀገሪቱ መሬት በድርቅ ተመቷል። በሌላ በኩል የሕዝቧ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ 2 ሄክታር መሆኑም ተመልክቷል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄው መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ወይም በኢሜይል የስልክ ቁጥሮቻችሁን ወይም ጥያቄዎቻችሁን ላኩልን። horn@voanews.com ነው። በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። ከነገ በስቲያ ሐሙስ በፊት ጥያቄዎቻችሁን ላኩልን። ከነገ በስቲያ ሐሙስ ምሽት በፊት ማለት ነው። ጥያቄዎቻችሁን ላኩልን ለጥያቄው መልስ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። ለሐኪሙን ይጠይቁ
እጅግ የበረታ ከመጠን ያለፈ ድካም ምንነትና ምልክቶቹ ዙሪያ የተጀመረ ተከታታይ ቅንብር ነው የምሽቱ የሐኪሞን ይጠይቁ ትኩረት። ሞያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዚህ በዩናይትድ ስቴትስ አሪዞና ክፍለ ግዛት ስካትስዴል በሚገኘው የሜዮ ክሊኒክ የአንጎልና የነርቭ ልዩ ሕክምና ባለሙያው ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ዶክተር ዮናስ በቀደመው ውይይታቸው ስለዚህ እንግዳ ጸባይ ያለው ህመም በመጨረሻው ያነሱትን አንድ ነጥብ ይዝና የህክምና አማራጮችን በሚቃኝበት ይጀምራል።
ዶክተር ዮናስ እንቆቅልሽ ብለውታል። የህመሙን በርግጥም መፍትሄ ያላገኘ ጨርሶ ያልተፈታና እጅግ ውስብስብ የሚመስሉ ምልክቶች ከአንድ በላይም የህመም ሁኔታን የሚገልጹ ይመስላሉ። ነገር ግን ቀደም ብለው በዝርዝር እንዳስረዱን በላብራቶሪም ሆነ በሌሎች ምርመራዎች ሌላ በሽታ ያልመኖሩ ከተረጋገጠ በኋላም ነው እነኚህ ሰዎች አንዳችም እንኳን ማድረግ እስኪያቅታቸው፣ ስራቸውን እስኪያውቃቸው፣ ሌሎችም አጠገባቸው ያሉ የስራ ጓደኞቻቸው ሳይቀር መረዳት እስኪያቅታቸው መለገም አይደለም ብለዋል። እንዲህ ውስብስብ የሆነ መልሱ ያልተቋጨ ከአንዳች መደምደሚያ ያልተደረሰ ህመም ቢሆን እንኳን ለመሆኑ ህክምና የሚያግዝበት መንገድ በር ይኖረው ይሆን? ቀደም ብለው አንዳንድ የመርጃ መንገዶችን ጠቁመዋል። በመድኃኒቶች የሚረዳስ ነገር ይኖረው ይሆን?
በተለይ አንድ መድኃኒት አለ። ይሄ መድኃኒት ለድብርት በሽታ የሚታዘዝ ነው። መድኃኒቱ አንጎል ውስጥ ገብቶ የሚሰራ ነው። ሐሳባችንን ሰብሰብ ለማድረግ፣ የደም ግፊት፣ የልብ ትርታን፣ የተለያየ እንቅስቃሴ የሚቆጣጠሩ ንጥረ ነገሮች አሉ አንጎል ላይ። እነሱን የሚያነቃቃና የሚያበረታታ ነገር ግን ሱስ የማያስይዝ መድኃኒት አለ። አንዳንዶቹ እሱን ይጠቀማሉ። ቢያንስ እየወሰዱ ስራ ገብተው መመለስ እንዲችሉ፣ ልጆቻቸውን ማሳደግ እንዲችሉ፣ ኑሮ ትንሽም እንዲንቀሳቀሱ ይጠቅማቸዋል እና እሱ መድኃኒት አለ። ይሄ እንግዲህ አንዱ ነው። ሌላው በዚህ አንዳንድ ሰዎች ኒውትሪሽን በአሁኑ ዘመን በተለይ ኦርጋኒክ የሚባለው
በተፈጥሮ ዘዴ የበቀለ አርቲፊሻል ነገሮች
ሀገራችን እሱ ነው ሁሌ ምን በላው በተፈጥሮ ዘዴ ነው። እዚህ እንደምታውቀው ፈረንጅ ሀገር ብርቅ ነው። በተፈጥሮ ዘዴ ሳር እየበላ ያደገ በሬ ነው ስጋው ከዛ ነው ያገኘ ነው ብለው ብዙ ማስታወቂያ እንደሚሰጡ ታውቃለህ። አዎ፣ ምክንያቱም እዚህ ሀገር በሬ አንዳንዴ ራሱ የተፈጨ አጥንት ምን እየበላ ያድጋል እና
ስጋ በል ሊሆን ይችላል። በሬው ራሱ
እየቀላቀሉ አጥንቱን ከሳሩ ጋር እየቀላቀሉ ይሰጡታል እና ይሄ በተፈጥሮ ላይ የተመሰረተ ምግቦች፣ አታክልትና ፍራፍሬ የበዛበት ምግብ፣ እንደዚህ ቫይታሚን ጥሩ ያላቸው ምግቦች፣ ቅጠላ ቅጠሎች፣ እንደዚህ አይነት ምግብ በመውሰድ ለውጥ ማድረግ ይቻል ይሆናል የሚልም ግምት አለ። አንዱ እሱ ነው ሪኮመንድ የሚደረገው። በአጠቃላይ አንድ ሰው አታክልትና ቅጠላ ቅጠል ያለው ምግብ ቢበላ ለዚህ ድካም በሽ ምግብ አይነት መድኃኒት ነው ብሎ ለማለት አይቻልም። ነገር ግን ያንን ጤናማ ምግብ መውሰድ ደግሞ ጉዳት የለውም የሚል አቋም ነው። ሌላው እንግዲህ የሰፖርት ሲስተም ማለትም ቤተሰብ፣ ዘመድ አዝማድ ይህን ነገር እንዲያውቅ እዚህ ሀገር እንደምታውቀው ህሙማን ስለ በሽታ ግልጽ ያለ ነገር እንዲኖራቸው በእውቀታቸው በትምህርት ደረጃው ግልጽ በሆነ በቀላል ቋንቋ እየተጻፉ የሚወጡ አሉ። ሆስፒታሎች ያዘጋጃሉ። የብሔራዊ ምርምር ማዕከል ያዘጋጃል። በተለይ የአሜሪካ ብሔራዊ ምርምር ማዕከል ሰፊ ህዝብ በሚገባ ቋንቋ የተጻፉ አሉ። እነሱ ለቤተሰብ ይህን ድካም በመለከት ቤተሰብ ዘመድ አዝማድ እንዲያውቅ ማድረግ ይጠቅማል በሚል እንደሱም ቤተሰብንም አንድ ላይ ለማስተባበር የሚጠቀሙበት ነገር አለ እና የዚህ እንደዚህ አይነት ነው። በእውነት ለመናገር ግን ይሄ ነው ለዚህ በሽታ እችናት አንድ መፍትሄ የሚባል ነገር ግን የለው።
ዶክተር ዮናስ፣ ይሄ በእርግጥም እጅግ የተወሳሰበ የህመም ሁኔታ ብዙ ነገሮችን እንዲሞክሩ እንጂ ያለቀለት የህክምና መንገድ ወይም ዘዴ ባለመኖሩ ይረዳሉ የተባሉ ከዚህ ቀደም የተሞከሩ አማራጮችን ነው በዝርዝር የገለጹልን። በተጓዳኙ የሚሰጡ የድጋፍ ህክምናዎች እነኚህ ሁሉ ይረዱ የሚጠበቅበት ነገር ግን መቋጫ፣ የመጨረሻውን መደምደሚያ ህክምና አማራጭ ያልተገኘለት ከፍተኛ የድካም ሁኔታን የተመለከት ነው። ለአድማጮች እንደው ለማጠቃለል ቀደም ሲል በተለያዩ መንገድ ተመሳሳይ ስሜት ኖሯቸው ወይንም ደግሞ ይሄ ህመም ከተለያዩ ህመም አይነቶች ጋር መስሎ መምጣቱ ሊያሳስት የመቻሉን ያህል በምን ይለይ በርግጥ የበረታ የድካም ሁኔታ መኖሩን አይቶ ነገር ግን ይሄ አሁን ቀደም የምንለው ዓለም ሆኑን እንደው መለየት የሚቻልበት ህሙማን በዛ ትምህርት ውስጥ ሊያዩ ሊረዱ የሚችሉት ነገር ይኖር ይሆን? የውይይታችን መቋጫ ብናረጋው።
አዎ፣ አንድ ግለሰብ ጤናማ ሆኖ እንቀሳቀስ የነበረ በጥሩ ሁኔታ ላይ የነበረ ሰው በድንገት ተነስተው እጅግ ከፍተኛ ድካም ከተሰማው እንቅልፍ ተኝቶም የፈለገ ሰዓት ያክል ተኝቶ ጧት ሲነሳ የመርካት ነገር ከሌለ ጡንቻ ህመም ካለ እንደገና ደግሞ ንፍፊት ግሮሮ ላይ ብብት ስር ከወጣ የራስ ምታት ከልክ በላይ ከሆነ እና ድካሙ በጣም እየባሰ ከሄደ እና ምርመራ ተደርጎ ዋናው ነጥብ እሱ ነው ምርመራ ተደርጎ የድብርት በሽታ ከሌለው ካንሰር ከሌለው ደማነስ ወይም ሌሎችም ነገሮች ተደርገው በሌሎች በሽታዎች እንደሌሉ በእንግሊዘኛ rule out እንደሌሉ ከተረጋገጠ በዶክተሩ ከዛ በኋላ ነው ይሄ እነዚህ ምልክቶች ለስድስት ወር ከቆዩ ቢያንስ ለስድስት ወር ከቆዩ እነዚህ ምልክቶች ሐኪም መደምደሚያ ላይ ደርሳል። ይሄ ግለሰብ ያለው የድካሞች ሁሉ ባላባት ክሮኒክ ፋቲክ ሲንድሮም የሚባለው ይዞታ ለሚባለው ሁለቱን መመዘኛ ካሟላ ነው። ማለትም አንደኛ እነዚህ ምልክቶች ቅድም የገለጽኳቸው ቢያንስ ለስድስት ወር ከቆዩ በድንገት የመጡ ወይም አዲስ ነገር ከሆነ ሰውየው ጤናማ የነበረ ቢያንስ ስድስት ወር ከቆዩ እንደገና ደግሞ ምርመራ ተደርጎ ሌሎች በሽታ የድብርት ካንሰር ሌላ እንደሌለ ከተረጋገጠ ግለሰቡ ክሮኒክ ፋቲክ ሲንድሮም ይዞታል ብለን መደምደሚያ ላይ እንደርሳለን ማለት ነው።
መልካም። ፕሮፌሰር ዮናስ እንዳለገዳ የነርቭና ያንጎል ሕክምና ልዩ ባለሙያ፣ በዚህ እጅግ የበረታ ድካም ከተለመደው ሰዎች በድካምነት ከሚገልጹት ሁኔታ ዘር ወደ ሰደደ ህመምነትና የተለያዩ ስብስብ ሁኔታዎችን የሚከስት የህመም ሁኔታ አስመልክቶ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እንደተለመደው ሁሉ በሌላ አድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
ደስ ይለኛል።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ በቅርቡ ለንደን ላይ በብሪታንያ የተዘጋጀውን የሶማሊያ ጉባኤ ተከትሎ ሲናገሩ የሰላም ንግግሩን ሂደት ለማስቀጠል አዲስ ተስፋ አለ ብለዋል። ከጉባኤው በኋላ ለጋዜጠኞች ሲናገሩም ከሶማሊያው ፕሬዝዳንት መሐመድ አብዱላ መሐመድ ጋር ያደረጉት ግንኙነት ገንቢ እንደነበር ገልጸዋል። ዩናይትድ ስቴትስ አሉ ማቲስ፣ ዩናይትድ ስቴትስ በሶማሊያ የምትጫወተው ሚና ይኖራል። ያቺ ሀገር አደገኛውን የአልሻባብ ቡድን በውጊያው እንድታሸንፍ ትረዳለች። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ማህበር ከአረቦች ከአፍሪካና የአውሮፓ መንግስታት ጋር በመሆን በሶማሊያው ጉባኤ ላይ መክረዋል። ሞቃዲሾ ዛሬ ሶማሊያን በሁለት እግሮቿ ማቆም የሚያስችል የኢኮኖሚና መንግስታዊ መርሃ ግብሮች አሏት ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ማቲስ ሂደቱን ከግብ ለማድረስ ግን የዓለም አቀፉ ማህበረሰብ ድጋፍ ወሳኝ ነው ሲሉ አስረድተዋል። ይልና የቪየርስ አንቀጽ ሀተታውን ይቀጥላል። ማቲስ አክለውም በመስራት ላይ ያለነው መጻኢው የሀገሪቱ ሁኔታ ምን ሊመስል በሚችለው ላይ ነው። ይህም የጸጥታ ጥበቃውንና የእርቀ ሰላም ፕሮግራሙን ያጠቃልላል ብለዋል። አሁን በሚታየው ደረጃ በደንብ የተቀነባበረ አሰራር መኖሩ የሰላሙ ሂደት የተሳካ ሊሆን እንደሚችል ተስፋ የሚሰጥ ነው ሲሉ ጂም ማቲስ ተናግረዋል። ይልና ሀተታውን ሲቀጥል ማቲስ የአፍሪካ ህብረት የሰላም ጥበቃ ተልእኮን አመስግነዋል። ወታደሮቹ በአስቸጋሪ ሁኔታ ውስጥ ሆነው ታላቅ ሥራ አከናውነዋል ብለዋል። አሚሶምና የሶማሊያ መንግሥታት ወታደሮች ከአልቃይዳ ጋር ተባብሮ የሚንቀሳቀሰውን ጠንካራ ጠላት ለዓመታት ተዋግተዋል። አልሻባብ ልንዋጋው የሚገባ ጠላት ነው። የሶማሊያንም ሕዝብ ከጥቃት መከላከል ይኖርብናል። ዩናይትድ ስቴትስ በዚህ አኳያ ድርሻዋን እየተወጣች ነው ሲሉ መከላከያ ሚኒስትር ጂም ማቲስ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ ዜና እናሰማችሁ ቆንጅት።
እሺ፣ የማጠቃለያ ዜና። ናይጄሪያ ውስጥ የፊታችን መስከረም ላይ ስንደርስ ከ1.4 ሚሊዮን በላይ ህዝብ ለብርቱ የረሃብ ቸነፈር ሊጋለጥ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። በሌላ በኩል የመን ደግሞ በምግብ ዋስትና እጦት ቀውስ ግዝፈቷ ከዓለም አንደኝነቷን መያዟን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ አስታውቀዋል። የግብጽና የሊቢያ የጦር አውሮፕላኖች ባለፈው ሳምንት 29 ግብጻውያን ክርስቲያኖችን በገደሉት ጽንፈኛ እስላማዊ ታጣቂዎች ላይ ተጨማሪ ድብደባ ማካሄዳቸውን የደረሰን ዜና አስታወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጀርመን ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ መክፈል ያለባትን ተገቢዋን ድርሻዋን አላዋጣችም የሚለውን ወንጀላቸውን ደግመው አሰሙ። ከጥቂት ቀናት በፊት ዋይት ሃውስ ቤተ መንግስታቸው ፕሬዝዳንቱ ከጀርመኗ መሪ ጋር ጥሩ ውይይት አድርገዋል ብሎ እንደነበረ የሚዘነጋ አይደለም። ለኔቶና ለጦር ኃይሉ የሚገባቸውን ያህል አይከፍሉም። ይሄ ደግሞ ለዩናይትድ ስቴትስ በጣም መጥፎ ነው፣ ይቀየራል ነው ያሉት ፕሬዝዳንቱ። አድማጮች፣ ማጠቃለያ ዜናው ይኸው ነበር። አሁን የፕሮግራም ማሳሰቢያ አለን። ለጥያቄዎ መልስ
ከኢትዮጵያ ህዝብ 80% በላይ በእርሻ ወይም በግብርና የሚተዳደር መሆኑን ጥናቶች ያመለክታሉ። የሀገሪቱ ከፊል መሬት በድርቅ ተመቷል። በሌላ በኩል የህዝብ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ 2 ሄክታር መሆኑን ተመልክቷል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄው መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ወይም በኢሜይል ላኩልን horn@voanews.com ነው። በሃርቫርድ ዩኒቨርሲቲ የህግ መምህርና ህግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። እባካችሁ ክቡራትና ክቡራን አድማጮች፣ አንድ አድማጭ አንድ ጥያቄ ብቻ እንዲልክልን እንጠይቃለን። ስለዚህ ትልቅ ጥያቄ ነው፣ ዋናው ጥያቄ መልስ ላገኝበት የምፈልገው ጥያቄ ነው የምትሉትን ጥያቄ መርጣችሁ ላኩልን። አንድ አድማጭ አንድ ጥያቄ፣ ከነገ በስቲያ ሐሙስ ምሽት በፊት ጥያቄዎቻችሁን ላኩልን። ለጥያቄው መልስ ከመሰናበታችን በፊት አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ97 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 23 ብር ከ20 ሳንቲም ነው። የባንክ መግዣ ዋጋ 22 ብር ከ97 ሳንቲም ነው። የአንድ ዶላር 1 ዩሮ 25 ብር ከ69 ሳንቲም፣ አንድ የእንግሊዝ ፓውንድ 29 ብር ከ49 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ግንቦት 22 ያወጣው መረጃ ነው። nbe.gov.et ላይ ገብታችሁ የ18 ምንዛሪዎችን ዝርዝር ታገኛላችሁ። ነገ ግንቦት 16 2009 ዓመተ ምህረት አዲስ አበባ ከፊል ዝናባማ እንደምትሆን ተተንብዮአል። ሙቀቷ ከፍተኛው 18 ወይም 19 ዝቅተኛው 13 ዲግሪ ሴልሺየስ ነው። ከኢንተርኔት አሁን ባገኘሁት መረጃ መሰረት ኢትዮሜት.gov.et ላይ ምናልባት ዝርዝር ያለ መረጃ ታገኛላችሁ፣ የመጨረሻዎቹን ቁጥሮች ማለት ነውና የአየር ሁኔታ የአካባቢውን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ወደ መጠናቀቁ ነው። ብርሃን ኃይሉ ቴክኒሻኗ ነበረች፣ ፕሮዲሰሯ ነበረች። ኦድሬስ ሬጂስ ቴክኒሻኑ ነው። ያስተናገድናችሁ ሰሎሞን አባትና
ቆንጂት ታየነን። በአንድ ሙዚቃ ልንሰናበታችሁ ነው፣ ብርሃን መርጣለች።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። ላንቺ ብዬ ሁሉም ትቼ በጥላሁን ገሰሰ
ልታዜመው ነው ብዬ ነበር።
የትግርኛ ዝግጅት ይቀጥላል። ከኛ ቀጥሎ
እናመሰግናለን። ከምሽት ደህና ደሩ።
ደስታዬ ነበር ከምኖር Yeah,